ወቅታዊ ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስ ወርልድ ራዲዮ ከሰኞስ ጋር የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው። በሰማይና በምድር ላይ የምትገዛ ልዑል እግዚአብሔር አባታችን ሆይ እዚህች ምሽት ወገኖቼን እኔንም ታላቅ ቸርነትህና በጎነትህ ሳይጎልብን እስከዚህች ሰዓት ተጠብቀን እግዚአብሔር አምላካችን ሆይ በፊትህ እንድንሰበሰብ ደግሞ ፈቃድህ ስለሆነ እናመሰግንሃለን። ጌታችንና መድኃኒታችን ሆይ ያንተን ቃል የሚያዳምጥ ስራትህንም የሚከተል ልቦናን ደግሞ በውስጣችን ስለፈጠርክልን እጅግ አድርገን እናመሰግንሃለን። በዚህ ጊዜ አስተማሪውን መንፈስ ቅዱስን ከጸባወት ልከ ደግሞ እንድትናገረንና እንድታስተምረን እግዚአብሔር አምላካችን ሆይ በፊትህ ቀርበናልና ተናገረን። እግዚአብሔር ሆይ በምንሰማው በእውነተኛው ቃልህ ደግሞ እስከ መጨረሻው ጊዜ ድረስ መኖር እንድንችል እርዳን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን፣ አሜን።
በክብር ላይ ክብር በሞገስም ላይ ሞገስ ይሁን ለላለው በሰማይ ስራችንን ሁሉ እሱ ሰርቶልና መከናወንን ሰጥቶናልና ይድረሰው ምስጋና ይድረሰው ምስጋና። በክብር ላይ ክብር በሞገስም ላይ ሞገስ ይሁን ለላለው በሰማይ ስራችንን ሁሉ እሱ ሰርቶልና መከናወንን ሰጥቶናልና ይድረሰው ምስጋና ይድረሰው ምስጋና። ለእኛን እንሰራው ከቶ ያልቻለውን ከአቅማችን በላይ ሆነ ከበደ ኤልሻዳዩ ጌታ ቃል ገና ሲናገር አየን በዓይናችን ባንዴ ሲከናወን። በክብር ላይ ክብር በሞገስም ላይ ሞገስ ይሁን ለላለው በሰማይ ስራችንን ሁሉ እሱ ሰርቷልና መከናወንን ሰጥቶናልና ይድረሰው ምስጋና ይድረሰው ምስጋና። በክብር ላይ ክብር በሞገስም ላይ ሞገስ ይሁን ለላለው በሰማይ ስራችንን ሁሉ እርሱ ሰርቷልና መከናወንን ሰጥቶናልና ይድረሰው ምስጋና ይድረሰው ምስጋና።
እንደምን አመሻችሁ ክቡራን አድማጮቻችን፣ ሰላምታችንን አልዘነጋን የዛሬውን ዝግጅታችንን በጸሎት እንጀምር ብለን እንጂ። እዚያም በማስከተል እንግዲህ አሁን ያደመጥነውን ዝማሬ አስከትለን በዚህ ሰላምታችን ደግሞ ወደ እናንተ ቀረብን ማለት ነው። እንዴ ምን ነው ዝግጅታችሁን ቀያይራችሁ እንደማትሉን ባለሙሉ ተስፋ አለኝ። በዛሬው ዝግጅታችን ውስጥ እንግዲህ ተከታታዩ የመዝሙር ጥናታችንን እንቀጥላለን ማለት ነው። እግዚአብሔር ይክበር ይመስገን። ዛሬም ደግሞ እግዚአብሔር አምላካችን በዚህች አርብ ምሽት የሚናገረን ቃል አለው ማለት ነው። አዎ ለቅዳሜና ለእሁድ ብቻ አይደለም፣ ለሚቀጥሉት ሳምንታትም ብቻ አይደለም፣ ለሕይወት ዘመናችን የሚሆነንን ስንቅ እግዚአብሔር አምላካችን ይሰንቅልናል ማለት ነው። እግዚአብሔር ይክበር ይመስገን። እዚህ በማስቀደም እንግዲህ እንደተለመደው መጽሐፍ ቅዱሶቻችሁን ገለጥ ገለጥ አድርጉና መዝሙር 88ን አውጡ። ወዳጆች እዚህ የመዝሙር 88 አብይ ሐሳቡ በመከራ መሃል በእግዚአብሔር መታመን የሚል ይሆናል። ፈጠን ፈጠን እያላችሁ ጻፉ። በመከራ መሃል በእግዚአብሔር መታመን የሚል ይሆናል ማለት ነው። ይሄኛው መዝሙር እንደ በፊቶቹ የቆሬ ልጆች መዝሙር ነው። ይህ መዝሙር ያዘን የልብ ስብራት መዝሙር ነው። መዝሙር 87 በትላንትናው ምሽት ክፍለ ጊዜ እንደተመለከትነው ክብርንና ውዳሴን ሲናገር፣ ይሄኛው መዝሙር ደግሞ የዚያ ተቃራኒ በመሆን አዘንና ትካዜን የልብ ስብራትን ይናገራል ማለት ነው። ስለዚህ የሰቆቃ መዝሙር ብለን ብንጠራው ማጋነን አይሆንብንም። ይህ መዝሙር በመዝሙር መጽሐፍ ውስጥ የዋይታ የጨለማና የሐዘን መዝሙር ምሳሌ ነው። አስተዋላችሁ? ይህ መዝሙር በመዝሙር መጽሐፍ ውስጥ የዋይታ የጨለማና የሐዘን መዝሙር ምሳሌ ነው። እስቲ ቁጥር 1 ላንብብላችሁ። አቤቱ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮህኩ ይላል። በዚህ መዝሙር ውስጥ የሚፈነጥቀው የተስፋ ጨረር እግዚአብሔር የደህንነቴ አምላክ የሚለው ነው። ይህ መዝሙር ከመጽሐፍ ቅዱስ ውስጥ ከተወሰኑ ሰዎች ሕይወት ጋር ይዛመዳል። ለምሳሌ ያክል ኢዮብን፣ ንጉሥ ኦዚያን ማለትም በለምጽ በተቀሰፈበት ጊዜ የነበረውን ሐዘንና ስብራት፣ ነቢዩ ኤርሚያስ በጉድጓድ ውስጥ በተጣለበት ጊዜና ንጉሥ ሕዝቅያስ በባጭ በተመታበት ጊዜ ያለውን ሁኔታ የሚያመለክት ነው። በመከራ ውስጥ ወዳጆቼ ማንም ይለፍ ምንም፣ ዋናው ነገሩ ይህ ሳይሆን መዝሙሩ ለመግለጽ የሚሞክረው የመከራን ትልቅነት ነው። መዝሙረኛው በመከራውና በችግሩ ውስጥ እግዚአብሔር የደህንነት አምላክ መሆኑን በመተማመን ሲገልጽ እናያለን። እዚህ መዝሙር አብይ ርዕስ እንግዲህ ይህ ነው ማለት ነው። አለፍ በሉና ከቁጥር 16 እስከ 18 ያለውን ስፍራ ተመልከቱ። ብዙ መዝሙሮች በሐዘን በልብ ስብራት ይጀምሩና በደስታ ወይም በሃሌሉያ ይጨርሳሉ። ይህኛው መዝሙር ግን በባህሪው ከሌሎች ይለያል። በሐዘን ጀምሮ በጨለማ የሚጨርስ መዝሙር ነው። ወገኖቼ በዚህ በመከራ መሃል እግዚአብሔር ብቻ የደህንነት አምላክ እንደሆነ ማወቅና ማመን ወደር የሌለው ትልቅ አሸናፊነት ነው። እግዚአብሔር ይክበር ይመስገን። እንግዲህ እዚህ የመዝሙር 88 ጥናታችንን እዚህ ላይ እናበቃና አሁን ደግሞ መዝሙር 89 አብረን እንመለከታለን። የዚህ መዝሙር 89 አብይ ያሳቡ የዳዊት የቃል ኪዳን መዝሙር የሚል ይሆናል። ቀደም ሲል የመዝሙር መጻሕፍትን በዘፍጥረት ክፍል፣ በዘጸአት ክፍልና በዘሌዋውያን ክፍል በመከፋፈል እያንዳንዱን መዝሙር በጥልቀት መመልከታችን ይታወሳል። ይህ መዝሙር በዘሌዋውያን ክፍል ከመደብናቸው መዝሙሮች የመጨረሻው ነው ማለት ነው። መዝሙር 89 ማለቴ ነው። ይህ መዝሙር የዳዊት የቃል ኪዳን መዝሙር በመባል ይታወቃል። መዝሙሩ የተጻፈው በእስራኤላዊው በኤታን ነው። ጻፉ ስሙ። ይህ መዝሙር 89 የተጻፈው በእስራኤላዊው በኤታን ነው ማለት ነው። ትምህርታዊ መዝሙርም ነው። ኤታን በሌዋውያን ውስጥ ዘማሪ እንደሆነ ይገመታል። ጻፊው በዚህ መዝሙር ውስጥ ጎላ አድርጎ የገለጸልን የእግዚአብሔርን ታማኝነት ነው። ይህንንም ነጥብ ያዙ። በዚህ በመዝሙር 89 ውስጥ ጻፊው ጎላ አድርጎ ሊያሳየን ወይም ደግሞ ሊገልጽልን የፈለገው የእግዚአብሔርን ታማኝነት ነው። የእግዚአብሔርን ታማኝነት መዝሙረኛው ወደ 10 ጊዜ ገደማ ደጋግሞ ጠቅሶታል። እንግዲህ መዝሙረኛው ይህንን እውነት አጉልቶ ሊያሳየን እንደፈለገ ይገባናል። ቃል ኪዳን የሚለው እንዲሁ ባይበዛም በጥቂቱ ተደጋግሟል። ይህም የተገለጸው ማልኩኝ አልዋሽም በሚሉ ቃላቶች ነው። ከዚህ ቀደም ብለን ካየነው ከመዝሙር 88 ጋር ፈጽሞ የሚቃረን መዝሙር ነው። በዚህ መዝሙር ከክብር በቀር ሐዘንና የፊት መጨማደድ ፈጽሞ አናይበትም። ስለዚህ ይህ መዝሙር እግዚአብሔር ለዳዊት በገባለት ቃል ኪዳን ላይ የተመሰረተ ስለሆነ አስደናቂ መዝሙር ነው። ሁለተኛ ሳሙኤል ምዕራፍ 7ን ስናጠና እግዚአብሔር ለዳዊት የገባለትን የተስፋ ቃል እናገኛለን። ይህ ቃል ኪዳን ምን ያህል ተፈላጊ እንደሆነ ማወቅ ከፈለጋችሁ የነቢያትን መጽሐፍ ደግሞ ደጋግሞ መመልከት ያስፈልጋል። እስቲ ቁጥር 1ን እንመልከት። አቤቱ ምሕረትህን ለዘላለም ዘምራለሁ፣ እውነትህንም ባፌ ለልጅ ልጅ እናገራለሁ ይላል። ወዳጄ እግዚአብሔር ላንተ ለኔም መልካም ነው። እውነቴን ልንገራችሁ፣ እግዚአብሔር ለኔና ለእናንተ በርግጥ መልካም ነው። ምክንያቱም አቤቱ ምሕረትህን ለዘላለም ዘምራለሁ ስለሚል የእግዚአብሔር ምሕረት ለኛ ለዘላለም ስለሆነ እግዚአብሔር ለኛ መልካም ነው። የእግዚአብሔር ምሕረት ለኛ ወገኖቼ አስደናቂ ነው። በዚህ ምሽት በዚህ ቃል ልትጽናኑ ደስም ልትሰኙ ይገባችኋል። እውነትህንም ባፌ ለልጅ ልጅ እናገራለሁ ይላል ቁጥር 1። ምን ማለቱ ነው? ልብ በሉ ወገኖቼ፣ በዚህ ቁጥር ውስጥ ዳዊት ለእግዚአብሔር ዘምርልሃለሁ አይለውም። ይልቁንም የሚለው አንደበቴን ከፍቼ እውነትህን ለልጅ ልጅ እናገራለሁ ወይም በሌላ አነጋገር ያንተን በጎነት እናገራለሁ ማለቱ ነው። ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ በሁለተኛው ምዕራፍ ቁጥር 9 የርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ ይለናል። በሌላ አነጋገር የክርስቶስን ማዳን ምህረቱን ቸርነቱን ላልተረዳው ትውልድ እንድትናገሩ ከትውልዱ መካከል እናንተ ተመርጣችኋል ማለት ነው። ደስ አሰኛችሁ ምን? በዚህ ምሽት ወዳጆቼ የእግዚአብሔር ልጆች ከሆናችሁ ደስ ልትሰኙ ይገባችኋል። በእግዚአብሔር ተመርጣችኋልና በካርድ አልተመረጣችሁም፣ በሰው አልተመረጣችሁም። እግዚአብሔር እናንተን መርጧችኋል። ይህንን ሹመታችሁን ታዲያ ስንቶቻችሁ ትረዳላችሁ? ኦ እግዚአብሔር ለኛ ያለው ታማኝነት ምን ያህል ትልቅ እንደሆነ ታስተውላላችሁን? ቁጥር 2 ደግሞ እንዲህ ብለሃልና ምህረት ለዘላለም ይመሰረታል እውነትም በሰማይ ይጸናል ይላል። ወዳጆቼ ይህ ክፍል ከዚህ ቀደም ስለነገርኳችሁ ስለዚያች ስኮትላንዳዊት ሴት ሁኔታ ያሳስበኛል። ከዚህ ቀደም ይህንን ጉዳይ ስናገር ያልተከታተላችሁ ወይም ያልሰማችሁ ካላችሁ ጥሩ ትምህርት ይሆናችኋልና በደንብ አድምጡኝ። አንድ ቀን ማለዳ ይቺ ስኮትላንዳዊት ሴት ወንድ ልጇን ወደ ትምህርት ቤት ላከችና እርሱም ከትምህርት ቤት ሲመለስ ስለእምነቱ እጅግ በጥርጣሬ ተሞልቶ መጣ። አንድ ጠዋት ይቺ ሴት ለልጇ ቁርስ እያዘጋጀች እግዚአብሔር እንዴት ከዘላለም ሞት እንዳዳናት፣ ስለ ማዳኑ ምን ያህል እርግጠኛ እንደሆነች፣ ማዳኑም እንዴት አስደናቂ እንደሆነ ትነግረው ትመሰክርለት ነበር። ልጁም በድንገት ያልታሰበ ነገር ለእናቱ እንዲህ ሲል ተናገረ። እማማ ያንቺ ነፍስ እኮ ከእግዚአብሔር አጽናፍ ዓለም ጋር ሲነጻጸር ወይም ሲወዳደር ምንም አይደለም፣ እዚህ ግባ የሚባልም አይደለም። ምክንያቱም የእግዚአብሔር ፍጥረት ዓለም እጅግ ግዙፍ ነውና እግዚአብሔር ሊረሳሽ ይችላል፣ ነገር ግን ሊያጣሽ አይችልም ሲል ተናገራት። እናትየውም ደንገጥ ደገንገጥ እያለች በልጇ አነጋገር እርሷም እንዲህ ልጇም እንዲያ እየተነጋገሩና ሲሟገቱ ከቆዩ በኋላ ለጥቂት ደቂቃዎች በመካከላቸው ትልቅ ጸጥታ ሰፈነ። የዚህ ሕፃን ስኮትላንዳዊት እናት ለጥቂት ጊዜ ጸጥ ካለች በኋላ ያዘጋጀችውን ቁርስ በገበታው ላይ ጉድ ጉድ እያለች ከጓዳ አምጥታ ጠረጴዛ ላይ ቁጭ አደረገችው፣ ለመመገብ ማለት ነው። እንደገና እንዲህ ብላ ንግግሯን ቀጠለች፣ ከንክኗት ነበርና ልጄ ሆይ የተናገርከውን ነገር መልሼ መላልሼ ያሰብኩት፣ ምናልባትም ያልከው ነገር ልክ ሊሆን ይችላል። ነፍሴ ከእግዚአብሔር ፍጥረት ዓለም ጋር ስትወዳደር ትንሽ ልትሆን ትችላለች። ነገር ግን እኔ ይችን ትንሿን ነፍሴን ባጣት፣ እግዚአብሔር ግን ከእኔ በባሰ ሁኔታ የእርሱ ሊያደርጋት የነበረውን ነፍሴን ያጣታል ስትል መለሰችለት። ልጁ እንደገና እንዲህ ሲል ጠየቃት፣ እናቴ ሆይ ይህ የምትዩ ነገር አልገባኝም ሲል መለሰላት ፈጠን በማለት። እርሷን መልሳ ስማ ልጄ፣ እኔ ነፍሴን ባጣት ወይም ነፍሴ ለዘላለም ብትጠፋ በእርግጥ ኢሚንት ስለ ሆነች ለእኔ ምንም አይደለችም፣ ብዙ አጣው ብዬም አላስጨንቀኝም። ነገር ግን እግዚአብሔር ከዚህ ግዙፍ ዓለም ውስጥ እኔን አጣ ማለት ስማ አለችው፣ እግዚአብሔር ከዚህ ግዙፍ ዓለም እኔን አጣ ማለት ትልቅ ነገር አጣ ማለት ነው ስትል መንፈሳዊ ዕውቀት በሞላበት አነጋገር በማስተዋል መለሰችለት። ልቧ በድፍረት በተሞላ አነጋገር ቀጠል አደረገችና ተመልከት፣ እግዚአብሔር ነፍሴን ለማዳን የላከውን ቃል አጣ፣ ምስክርነቱን አጣ፣ የልጁን የኢየሱስን መከራ አጣ፣ የመስቀል ምስክርነቱን አጣ ማለት ነው። ምክንያቱም እኔ አድንሻለሁ ብሎ ተናግሮኝ ነበርና እነዚህ ሁሉ ከንቱ ይሆናሉ ማለት ነው ስትል መለሰችለት። ታላችሁ ወዳጆቼ የእግዚአብሔር ምህረት ለዘላለም ነው፣ እውነቱም በሰማይ ይጸናል ማለት ነው። ይቺ ስኮትላንዳዊት ሴት ወይዘሮ የተናገረችው ስህተት አልነበረም። እግዚአብሔር ለዳዊት ቃል ኪዳኑን ባይጠብቅለት ኖሮ የእግዚአብሔር ታማኝነት ጥያቄ ውስጥ ይገባ ነበር። አስተዋላችሁ? ነገር ግን እግዚአብሔር ወዳጆቼ በእውነት እላችኋለሁ፣ እውነቴን መሰክርላችኋለሁ፣ ሕይወቴን ሙሉ በእውነት መሰክርላችኋለሁ ታማኝ ነው። አይደለም እንዴ? አዎ እግዚአብሔር በእውነት ታማኝ ነው። እግዚአብሔር ወዳጆቼ አንተ አበበ አልፈልግህም አላድንህም ብሎ ቃሉን ቢያጥፍ ከእናንተም ውስጥ ደግሞ እግዚአብሔር አንዱን በስም እየጠራ አምባው፣ እሸቱ፣ ጥላሁን፣ ታምሩ፣ ኦ ይዲዲያ፣ የምሥራች፣ ብሩክ፣ አለማየው እንዲህ እያለ በስም እየጠራችሁ አላድናችሁም ጸሎታችሁንም አላደምጥም ፈጽሞም ደሞ አልታደጋችሁም ብሎ ቢናገር፣ አዎ ወዳጆቼ እግዚአብሔር በልጁ በጌታ በኢየሱስ ክርስቶስ በኩል የገባልንን ቃል ኪዳን ያጥፋል ማለት ነው። እግዚአብሔር አሰተኛ ይሆናል ማለት ነው። እግዚአብሔር ታላቅ ምስክርነቱን ያጣል ማለት ነው። ታዲያ እግዚአብሔር ቃል ኪዳኑን ያጥፋልን? እግዚአብሔር ታማኝ አይደለምን? ወገኖቼ ሆይ ቁጥር 3ን ተመልከቱ። ከመረጥኩት ጋር ቃል ኪዳኔን አደረግኩኝ። ልድገመው። ከመረጥኩት ጋር ቃል ኪዳኔን አደረግኩ ለባሪያዬም ለዳዊት ማልኩ ይላል። ታዲያስ ለናንተ ሁሉ ለኔም ቢሆን እግዚአብሔር አልማለልንምን? አዎ ወዳጆቼ በዚህን ሰዓት ልባችሁ በውስጣችሁ እንደሚሞቅ በዚህን ሰዓት መንፈስ ቅዱስ ለልባችሁ በትክክለኛነት እውነቴን ነው ምላችሁ እንደሚናገራችሁ ባለሙሉ ተስፋ ነኝ። እግዚአብሔር ይክበር ይመስገን። ሃሌሉያ። እግዚአብሔር ከዳዊት ጋር ቃል ኪዳን እንዳደረገ በዚህ ስፍራም ይናገራል። ከኔም ጋር ቃል ኪዳን አድርጓል፣ ካንተም ጋር ቃል ኪዳን አድርጓል። ወዳጄ ሆይ እግዚአብሔርን ታመን። ቁጥር 8ን ደግሞ አለፍ ብዬ ላንብብላችሁ። አቤቱ የሰራዊት አምላክ እንዳንተ ያለ ማን ነው? አቤቱ አንተ ብርቱ ነህ፣ እውነትህም ይከብሃል ይላል። አዎ ያገላለጽ እንግዲህ የእግዚአብሔርን ታማኝነት የሚያሳስብ ክፍል ነው። ባሪያዬን ዳዊት አገኘሁት፣ ቅዱስም ዘይት ቀባሁት ይላል። ቁጥር 20ን ደግሞ ተመልከቱ። እግዚአብሔር ዳዊት በነቢዩ ሳሙኤል እጅ ለንግሥና ሲቀባው በዚያን ጊዜ የተናገረውን እውነት ጠብቆ በታማኝነት እንደ ፈጸመለት የሚያሳስብ ክፍል ነው። ለእናንተም ቃል ኪዳን እግዚአብሔር እንዲያደርግላለሁ እንዲያደርግልሻለሁ ብሎ ከገባላችሁ እግዚአብሔር ቃል ኪዳኑንና እውነቱን ጠብቆ በታማኝነት ይዘልቃል። ብቻ እናንተ ታማኞቹን ወዳጆቼ ሆይ በዚህች ምሽት በእውነት መንፈስ ቅዱስ እኔ ለእኔ ተናግሮኛል፣ እንዲሁም ደግሞ ለእናንተም ይናገራችኋል። እግዚአብሔር ይክበር ይመስገን። እግዚአብሔር ለዳዊት በተናገረው ነገር ላይ ጸንቶ ሲቆም ይታያል። እውነቴና ምሕረቴም ከርሱ ጋር ነው፣ በስሜም ቀንዱ ከፍ ከፍ ይላል። ሃሌሉያ። ቁጥር 24ን ተመልከቱ። ይሄ ቀንድ የሚለው ቃል ምንን ይገልጻል? ቀንድ የጥንካሬ ወይም የብርታት ምልክት ነው። አስተዋላችሁ? ቀንድ የጥንካሬ ወይም የብርታት ምልክት ነው። እግዚአብሔር አምላካችን እኔና እናንተን በገባልን ቃል መሠረት ዕለት ዕለት ቀንድ ያደርገናል እንጂ ጅራታ አያደርገንም። ይህንን ታመኑ። እኔም ደግሞ ይላል፣ እኔም ደግሞ በኩሬ አደርገዋለሁ ከምድር ነገሥታትም ከፍ ይላል ይላል። ቁጥር 27 እግዚአብሔር ለዳዊት የገባለት ቃል ኪዳን ምንድን ነው? ቃል ኪዳኑ ከእርሱ ዘር በዙፋኑ ላይ የሚቀመጥ ሰው እንደማይታጣ ነው። ታዲያ ይህ ቃል ኪዳን ማዕከል የሚያደርገው ማንን ይመስላችኋል? ማዕከል የሚያደርገው ጌታ ኢየሱስ ክርስቶስን ነው። ቁጥር 33ን ተመልከቱ። ምሕረቴን ግን ከርሱ አላርቅም በእውነቴም አልበድልም ይላል። ወዳጄ እኔ እምነተ ቢስ ነኝ፣ እግዚአብሔር ግን ታማኝ ነው። ታዲያ ይህ አስደናቂ ዋስትና አይደለምን? እስቲ አሁን ደግሞ አለፍ በሉና ከቁጥር 34 እስከ 36 ያለውንም ተመልከቱ። በዚህ ስፍራ እንደሚናገረው ከሆነ በእግዚአብሔር ዙፋን ቀኝ አንድ መቀመጫ አለ። በዚያ መቀመጫ ላይ የሚቀመጠው ወደ ምድር መጥቶ በክብር የሚነክሰው ከዳዊት ዘር የሚመጣ ነው። ታዲያ ያ ንጉሥ የዳዊት ልጅ በመባል የሚጠራው ማን ይመስላችኋል? ጌታ ኢየሱስ ክርስቶስ ነው ማለት ነው። ለዘላለም እንደ ጨረቃ ይጸናል፣ ምስክርነቱ በሰማይ የታመነ ነው ይላል ቁጥር 37። ዳዊት በአጽናፍ ዓለሙ ላይ በጽድቅ ለመፍረድ በዙፋኑ ላይ የሚቀመጥ ልጅ አለው። ያ ልጁም ሰለሞን ወይም ሌላ ሳይሆን ጌታ ኢየሱስ ክርስቶስ ነው። ይህ እውነት እንደ ጨረቃ ይጸናል። ይህ ማለት ጨረቃ ለብዙ ዘመናት እንደምትኖር ምሳሌ ነው። እግዚአብሔር ከዳዊት ጋር ባደረገው ቃል ኪዳን እርሱ የታመነ ነው ማለት ነው። ለዳዊት በእውነት የማልክ አቤቱ የቀድሞ ምሕረት ወዴት ነው ይላል ቁጥር 49 የመጨረሻ ክፍላችን። ደግሞ እግዚአብሔርን ለተው ለነዚህ ሰዎች እግዚአብሔር ቃል ኪዳኑን የለወጠ ወይም የተወ ይመስላል። ይሁን እንጂ እግዚአብሔር ቃል ኪዳኑን አረሳም ወይም አልተወም። ምክንያቱም እግዚአብሔር በቃል ኪዳኑ ታማኝ አምላክ ነውና። እግዚአብሔር በዳዊት ዙፋን ላይ የሚቀመጥ ሰው አለው። እርሱም አንድያ ልጁ የኔና የእናንተ አዳኝ ጌታችን ኢየሱስ ክርስቶስ ነው። ኦ ስሙ ለዘላለም ይክበር ይመስገን። እንግዲህ በጌታ የተወደዳችሁ አድማጮቻችን የዚህ የመዝሙር 89 ጥናታችንን እዚህ ላይ እንገታና አሁን ደግሞ በቀረን ጊዜ መዝሙር 90ን እንመለከታለን። በዚህ ክፍል ውስጥ እግዚአብሔር በብዙ ነገር እንደተናገራችሁና እንደባረካችሁ ባለሙሉ ተስፋ ነኝ። ታላላቆችና ታናናሾች፣ ወንድሞችና እህቶች፣ እናቶችና አባቶች፣ አዎ ታማኝ አምላክ አለንና ደስ ይበላችሁ። ሃሌሉያ። የዚህ መዝሙር 90 አብይ ሐሳቡ የሙሴ ጸሎት የሚል ይሆናል። በዚህ በመዝሙር 90 ውስጥ ደግሞ አለፍ አለፍ ይያል የምንመለከተው የሙሴን ጸሎት ይሆናል ማለት ነው። ይህ መዝሙር የሚናገረው እስራኤላውያን በምድረ በዳ ጉዟቸው ወቅት የነበረውን ሁኔታ አስመልክቶ ነው። መቼም የእስራኤል ልጆች በሙሴ መሪነት ከግብጽ ባርነት ወጥተው መጀመሪያ የተጓዙት እግዚአብሔር መመሪያ ይሆናቸው ዘንድ ሕጉን ወደ ሰጣቸው ስፍራ ወደ ሲና ተራራ እንደነበር ታስታውሳላችሁ። ሕጉን ከተቀበሉ በኋላ ወደ ተስፋይቱ ምድር ለመግባት ግስጋሴያቸውን ቀጠሉ። ውድ ወገኖቼ እዚህ ላይ የሆነውን ነገር ታውቃላችሁን? ወደ ተስፋይቱ ምድር ከመግባት ይልቅ ወደዚያ አስፈሪ ምድረ በዳ ፊታቸውን ለመመለስ ተገደዱ። ይህም የሆነው በአመጻቸው ምክንያት ያ ትውልድ በሙሉ በምድረ በዳ ሞቶ እስከሚያልቅ አዲሱ ትውልድ እስከሚነሳበት ጊዜ 38 ዓመት ሙሉ ተንከራተዋል ማለት ነው። አያሌ ሕዝብ ማለትም ከ2 ሚሊዮን የሚበልጡቱ በምድረ በዳ ሲሞቱ፣ ልብ በሉ፣ ከ2 ሚሊዮን የሚበልጡቱ በምድረ በዳ ሲሞቱ ሙሴ በዓይኑ ተመልክቷል። ስለዚህም ይህ መዝሙሩ የሞት ወይም ያዘን ዝማሬ ይባላል ማለት ነው። ማርቲን ሉተር የተባለው ሰው ይህንን መዝሙር አስመልክቶ ሙሴ ሕግን እንደሚያስተምር በዚህ መዝሙሩ ላይ ለሕዝቡ ሞትን፣ ኀጢአትንና ፍርድን በመስበክ እንዴት ኀጢአታቸውን በዐይኖቻቸው ፊት ይስልላቸዋል ሲል ተናግሯል። ምንም እንኳን ማርቲን ሉተር በሁኔታው በመገረም በምድረ በዳ ላለ ሰው ይህን መሰል መልእክት እንዴት ሊነገረው ይገባል ብሎ ቢደነቅም፣ ውድ ወገኖቼ ለእኔ ግን የተለየ መልእክት አለው። ምንም ማድረግ አንችልም። እንግዲህ መዝሙሩ የሚያስተምረው ይህንን ነው። ምስጢሩ ሲገለጥ ግን የከበረና ትልቅ ነገር እንደያዘ መገንዘብ እንችላለን። እስቲ ቁጥር 1ና 2ን እንመልከት። አቤቱ አንተ ለትውልድ ሁሉ መጠጊያ ሆንክልን፣ ተራሮች ሳይወለዱ ምድርም ዓለምም ሳይሰሩ ከዘላለም እስከ ዘላለም ድረስ አንተ ነህ ይላል። ወገኖቼ ዘላለም የሚለው ቃል በዕብራይስጡ ቋንቋ ምሳሌያዊ አነጋገር እንደሆነ ልነግራችሁ ወዳለሁ። የቃሉም ትርጉም ከማይታየው ጫፍ እስከማይታየው ጫፍ እንደማለት ነው። ልብ በሉ፣ ዘላለም የሚለው ቃል በዕብራይስጡ ቋንቋ ከማይታየው ጫፍ እስከማይታየው ጫፍ እንደማለት ነው። እዚህ ላይ ልብ በሉ፣ እግዚአብሔር ካለፈው የማይታይ ዘላለም እስከ ወደፊቱ የማይታይ ዘላለም ይደርሳል እንደማለት ነው። እንዴት ደስ ያሰኛል! ብዙ ጊዜ አስተውላችሁ ከሆነ ዐይኖቻችን ማየት የሚችሉት እስከ አድማስ ዳርቻ ነው። ያን ያህል የማየት ችሎታ ቢኖረንም ከዚያ ወዲያ አገርና ሰማይ የለም ማለት አይደለም። እዚያም ደርሰን አሻግረን ብንመለከት አሁንም ዐይኖቻችን አድማስ ጥግ ላይ ያርፋሉ። የእግዚአብሔርም ዘላለማዊነት እንዲሁ ወዳጆቼ መጨረሻ የለውም። እኔ ድሮ በልጅነቴ የአባቴን ከብቶችና በግ ስጠብቅ በነበረበት ጊዜ ከከብቶቹ ፊት ቀደም ብዬ ቆምልና አሻግሬ ማዶ ማዶውን እመለከታለሁ፣ አድማሱን ማለት ነው። ከዚያም በኋላ ማዶ አሻግሬ ስመለከት ሰማይና ምድሩ የተገናኙ እየመሰለኝ እደነቃለሁ። ከዚያ ወዲያ ፈጽሞ አገር ያለም አይመስለኝም ነበር። ታዲያ አድጌ ወደ ትምህርት ቤት ከገባሁ በኋላ ከዚያም ወዲያ ሌላ ዓለም እንዳለ ተገነዘብኩኝ። አዎ የእግዚአብሔር መጨረሻ ወዳጆቼ እንዲሁ ነው። እግዚአብሔር መጨረሻ የለውም። አንዳንዶቻችን በቅርቡ እናስብ ይሆናል እግዚአብሔር ዘላለማዊነቱ እንዲሁ ነው፣ መጨረሻ የለውም። ሰው የእግዚአብሔር ፍጥረት እንዲሁም ልጅ መሆኑ እንዴት የከበረ ሐሳብ እንደሆነ ልብ ልንል ያስፈልጋል። የዘፍጥረት መጽሐፍን ሙሴ ሲጽፍ እግዚአብሔር ሰውን በመልኩ ፈጠረ፣ በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው በማለት የሰውን አስደናቂ የክብር አፈጣጠር ይገልጽልናል። ዘፍጥረት ምዕራፍ 1 ቁጥር 27ን በኋላ ተመልከቱ። ወዳጆቼ ይህ የመዝሙር ክፍል ሰው በክብር የተፈጠረ መሆኑን እንጂ እንስሳት ህልውናቸውን ባገኙበት መንገድ ሰውም እንዲው ያገኘ እንዳልሆነ በትክክል ያብራራልናል። ሰው የራሱን የዘር ሐረግ ይዞ የተፈጠረ ነው እንጂ የክህደት ትምህርት እንደሚያስተምረን ከእንስሳነት ወደ ሰውነት የተለወጠ አይደለም። ቁጥር 3 ደግሞ እንዲህ ይላል፣ ሰውን ወደ አሳራት መልስም የሰው ልጆች ሆይ ተመለሱ ትላለ ይላል። ወደ ወጣህበት አፈር ተመለስ በማለት የሰውን ደካማ ተፈጥሮ ማብቂያውን እግዚአብሔር ተናግሯል። ሺህ ዓመት በፊት እንዳለፈች እንደ ትናንት ቀን እንደ ሌሊትም ትጋት ነውና ይላል ቁጥር 4። እስቲ ራሳችሁን ማቱ ሳላ በኖርባቸው ሺህ ዓመታት ዕድሜ ውስጥ አድርጋችሁ ብታስቡ እንኳ ከእግዚአብሔር ዓመታት ጋር ስታነጻጽሩት ከቁጥር አይገባም። ወይም በሌላ አነጋገር አንዲት ወፍ በምሽት መስኮት በተከፈተ ብርሃን ባለበት ቤት ውስጥ ገብታ በሌላው መስኮት ወደ ጨለማው እንደምትበር ይመስላል። አንድ ሺህ ዓመት ብትኖሩ እንኳ ይህ ዕድሜ ብዙ አይደለም። ሕይወት ከዘላለም ዘመን ጋር ሲነጻጽር የብርሃን ብልጭታን ያክል በጣም አጭር ነው ማለት ነው። ቁጥር 5ና 6ን እናንተ ተመልከቱ። ሙሴ በዘፍጥረት መጽሐፉ ሰው ከምድር አፈር እንደተገኘ ጽፏል። እንዲሁም በዚያ ምድረ በዳ ያ ከምድር አፈር የተገኘ ሰውነት ወደ ወጣበት መሬት ሲመለስም አይቷል። አንዳንድ ሰዎች በዓለም ያሉት ማለቴ ነው በድኖቻቸውን በሳት ያቃጥሉና አመዱን በውቅያኖስ ላይ ይበትናሉ። እነዚህ ሰዎች በጣም ሞኞች ናቸው። በእነርሱ አስተሳሰብ በሳት ተቃጥሎ አመድ በመሆን የተበተነውን ሰውነታቸውን እግዚአብሔር መልሶ ለማግኘት ይቸግራሉ ወይም አይችልም ከሚል የተሳሳተ አስተሳሰብ በመነሳት ነው ይህንን የሚያደርጉት። ይሁን እንጂ ለእግዚአብሔር ምንም የሚሳነው ነገር የለም። ወገኖቼ የምትወዷቸው አማኝ ምእመናን ባንቀላፉ ጊዜ ወይም በሚሞቱበት ጊዜ ስትቀብሯቸው አንድ ቀን በትንሣኤ እንደሚነሱ በማመን እንደ አትክልት መትከላችሁን እንድታስቡ ወዳለሁ። በቀደሙት ዘመናት ስለ መቃብር ሁለት አይነት አስተሳሰቦች ነበሩ። አንደኛው መቃብር ሰዎች እስከ ጊዜው ድረስ የሚቀዩበት ቦታ ነው ተብሎ ይታመን ነበር። ሁለተኛው ደግሞ መቃብር ዘር የሚዘራበት እርሻ እንደሆነም ተደርጎ ይታመናል። አስተዋላችሁ? አንደኛው አስተሳሰብ ምንድነው? ሰዎች እስከ ጊዜው ድረስ የሚቆዩበት ቦታ ነው ብለው መቃብርን ያምኑ ነበር። ሁለተኛው አስተሳሰብ ደግሞ መቃብር ዘር የሚዘራበት እርሻ እንደሆነ ተደርጎ ይታመናል ማለት ነው። ስለዚህ ያመኑ ወገኖቻችን በሚሞቱበት ጊዜ ዘራችንን አናቃጥለውም፣ ይልቁንም ስጋቸውን በአፈር ውስጥ በምናኖርበት ጊዜ ዘሩን በአፈር ውስጥ ማኖራችን ነው ማለት ነው። የዘመኖቻችን ምድሜ 70 ዓመት ቢበረታም 80 ዓመት ነው። ቢበዛ ግን ድካምና መከራ ነው፣ ከኛ ቶሎ ያልፋልና እኛም እንገሰጻለን ይላል። እድሜያችን 70ና 80 ዓመት በሚደርስበት ጊዜ በእድሜ ብዛት ቁርጥማት፣ ድካም፣ የወገብ መግበጥና የመሳሰሉት ህመሞች ይከሰታሉ። ወደ 80 ዓመት እድሜ መዳረሻችን ላይ የህይወት መንገዳችን ሁሉ አቀበት ይሆናል። ይህም የምድር ህይወታችን ፀሐይ መጥለቂያ መቃረቡን ያመለክታል። ክርስቶስን ለምታውቅ ነፍስ የህይወት መንገድ ወደ ክብር ፍጻሜ የሚወስድ የህይወት አቀበት እንጂ ወደ ዘላለም ምረፍት የሚወስድ የህይወት አዘግታ አይሆንም። እምነቱን በክርስቶስ ላይ ያደረገ አማኝ ዘመኑን በፈተና ቢፈጽምም ብሩህ ፍጻሜ አለው። ቁጥር 17ን ተመልከቱ። በዚህ ህይወት አዳኙን በማወቅ እርምጃ የተራመደ ሰው በመጪው ዘላለም ዋጋ ያለው ተስፋ ያገኛል ወይም ይጨብጣል። ሙሴ በምድረ በዳ ያሳለፈው የውጣ ውረድ ህይወትና ተስፋ ሰጪ ፍጻሜን ስታስብ ወገኔ ሆይ ይህ መዝሙር 90 ምን ያህል ውብና ገቢራዊ እንደሆነ መመልከት ትችላለህ። ሁላችሁንም እግዚአብሔር ባላችሁበት ስፍራ ለዘላለሙ ይባርካችሁ። ጸልዩልን፣ ደብዳቤ ምጻፉልን። ደህና አደሩ።